እንግዶቻችን ዶክተር ጌቴ ገላይና ዶክተር ሩኒ ማየር እንኳን በደህና መጣችሁ።
እንኳን ደህና ቆየን አሉላ። በጣም እናመሰግናለን።
ዝግጅታችሁን የመከታተል እድል አግኝቻለሁኝ። በጣም በርካታ ርዕሶች የተካተቱበት ሁለት ቀናት የዘለቀ አውደ ጥናት ነው። ከተለያዩ አገሮች የመጡ በዙምም ጭምር ከ20 በላይ ባለሙያዎች የተሳተፉበት ነው። አውደ ጥናታችሁን መሰረት አድርገን አማርኛን ከማስተማር ጋር የተያዙ ሌሎች ርዕሶችንም እናነሳለን። መንደርደሪያው ግን ዶክተር ጌቴ በዚህ ሰዓት ለሚከታተሉ አድማጮቻችን ሙያውን ረጅም ዘመን ያገለገሉበትን ሃምቡርግ የሚሰሩትን ስራ ጨምሮ ባጭሩ ይንገሩን እስኪ።
በጣም አመሰግናለሁ አሉላ። ጌቴ ገላይ እባላለሁ። በጀርመን ሀገር በሃምቡርግ ዩኒቨርሲቲ የእስያና አፍሪካ ጥናቶች ተቋም ውስጥ የአፍሪካና የኢትዮጵያ ጥናት ትምህርት ክፍል ውስጥ የአማርኛ ቋንቋና የአፍሪካ ስነ ቃል ወይም ፎክሎር ኮርስ ወይም ትምህርት መምህርና ተመራማሪ ነኝ።
መልካም፣ አመሰግናለሁ ዶክተር ጌቴ። በዚህ ሰዓት ይህን ውይይት የሚከታተሉ ስለምንነጋገረውም ርዕሰ ጉዳይ በቅርበት የመከታተል እድል እንዲሰጣቸው በማለት ነው። ለረጅም ዓመት ያገለገሉበት አልፎ አልፎም ቢሆን በእኛም ፕሮግራሞች ረጅም ጊዜ ውስጥ ብቅ ብቅ የማለት እድል ነበሮት እና ብዙ ተመልካቾች እንደሚያውቁት እረዳለሁ። ዶክተር ሮኒ ማየር የእርሶ የሙያ አጋር ከፓሪስ ተቀላቅለውናል። ዶክተር ሮኒ፣ እስኪ እርሶም ሙያውን ጨምረው ራስዎን ያስተዋውቁልን።
ስሜ ሮኒ ማያ፣ በፈረንሳይ አገር በኢናልኮ ዩኒቨርሲቲ የአማርኛ አስተማሪ ነኝ። ከ2017 ጀምሬ የዚህ ነኝ። ከዛ በፊት ደግሞ ለረጅም ጊዜ ኢትዮጵያ ቆይቼ ነበር። እዛ በአዲስ አበባ ዩኒቨርሲቲ በስነ ልሳን ክፍል ትምህርት አስተማሪም ነበር።
ባጭሩ ራሳችሁንና ሙያችሁን ስራዎቻችሁንም አስተዋወቃችሁልናል። ከምትሰሯቸው ስራዎች ጋር የተገናኙ ጥያቄዎችን ወደኋላ ላይ ማንሳታችን አይቀርም። ለአሁኑ ግን እስኪ ከአውደ ጥናቱ መሰረት እንነሳ። ለአራት ዓመታት ጥናትና ምርምር ስራዎች ሲሰሩበት የቆየ መሆኑን ተረድቻለሁ። ዶክተር ጌቴ እርሶን ነው የማስቀድመው። አማርኛን እንደ ውጭ ቋንቋ ማስተማር ይላል የአውደ ጥናታችሁ ርዕስ። መደበኛነትን ያማከለ የጋራ ስርዓተ ትምህርት የቋንቋ ችሎታ የምዘና ማዕቀፍ ዝግጅት ይላል። ይህ በሃምበርግ ባለፈው ወር የተሰናዳ አውደ ጥናት ምንድን ነው? በአውደ ጥናቱ ዳር ማድረስ የፈለጋችሁት ዶክተር ጌቴ?
በጣም ጥሩ ጥያቄ ነው አሉላ። ይህ በሃምበርግ ዩኒቨርሲቲ ለሁለት ቀናት የተዘጋጀው አውደ ጥናት በዋናነት ዘመናዊ የአማርኛ የማስተማሪያ መጽሐፍትን ከተለያዩ የስነ ልሳን የአማርኛ ቋንቋ መምህራንና የኮምፒውተር ባለሙያዎች ጋር በመመካከር እነዚህን ዘመናዊ የማስተማሪያ መጽሐፍት ዝግጅት፣ የስርዓተ ትምህርት ዝግጅት፣ የዘመናዊ የሰዋሰው መጽሐፍት ዝግጅት እንዲሁም የመዝገበ ቃላት እና የአማርኛን ቋንቋ መደበኛነት የሚንከባከብ የሚጠብቅ የቋንቋውን ዘመናዊ የሰዋሰው የማስተማር ዘዴ የሚመረምር የሚያጠና የአማርኛ ቋንቋ አካዳሚም እንዲቋቋም ሰፊ ውይይት ያደረግንበት የሁለት ቀናት ዝግጅት አውደ ጥናት ዝግጅት ነበረ። በአውደ ጥናቱ ላይ በአውሮፓ ውስጥ ካሉ ብዙ የአማርኛ ቋንቋ መምህራን፣ በተለያዩ ዩኒቨርሲቲዎች የሚያስተምሩ የስራ ባልደረቦቻችን፣ ለመጀመሪያ ጊዜ በርካታ የአማርኛ ቋንቋ መምህራን፣ የስነ ልሳንና የኮምፒውተር ሳይንስ ባለሙያዎች የተገኙበት አውደ ጥናት ነበረ።
መልካም። እንግዲህ በወፍ በረር በዚህ አውደ ጥናት ዳር ማድረስ የፈለጋችኋቸውን አላማዎች አስጨብጠውናል። እንዴት ይሳካሉ? የትንስ ያህል በአውደ ጥናቱ ተሳክቶላችኋል? መልከት እናድርጋለን። ዶክተር ማየር፣ በዶክተር ጌቴ ገለጣ መሰረት በዋናነት ያስቀመጣችሁትን ለማሳካት የፈለጋችሁትን ትልም አሳክተናል ይላሉ። በሁለቱ ቀን ጉባኤ እነኚህን በርካታ ጉዳዮች በተለይ ደግሞ 20 በላይ ባለሙያዎች ናቸው እንደተከታተልኩት፣ ረጅም ጊዜ የወሰደና የተጠና ነው እና እርሱ ከዋነኞቹ አዘጋጆች አንዱ ነው። ከዶክተር ጌቴ ጋራ ተሳክቶልናል ይላሉ።
በመሰረቱ አዎ፣ ለመጀመሪያ ጊዜ የተለያዩ ሀገር የአማርኛ መምህራን አንድ ላይ ተሰበስቦ ስለ አማርኛ ማስተማር ብፋት አወሩ። በየትኛው ቦታ የትኛው ችግር እንዳለ በደንብ ታይቶ ነበር እና አሁን የአውደ ጥናቱ አላማ የማስተማሪያ መጽሐፍ ለማዘጋጀት ብቻ ሳይሆን የአማርኛ መምህራን ማህበር ማቋቋም እና ለወደፊቱ የጋራ ስራ እንደምንሰራ መሰረት ለመጣል ነበርም እና ይሄ በደንብ ተሳካ ይመስለኛል።
እንግዲህ በርካታ ዓመታት የፈጀ ጥናትን ቢካሄድ የመጀመሪያው እርምጃ ነው እና የሚቀጥሉ ብዙ ስራዎች እንዳሉ መረዳት አያዳግትም። ዶክተር ማየር ከእርሶ ጋር ልቆይና እንደሚያውቁት በቴክኖሎጂው ረገድ የቋንቋ እድገት እንደማንኛውም ቴክኖሎጂ እንደሚቀይራቸው ነገሮች በጣም በተለየ ፍጥነት እየተለወጠ ያለበት ሁኔታ ነው የምናየው። አማርኛ ቋንቋን በዓለም አቀፍ ደረጃ ማስተማር እርሶ ራስዎ ቋንቋን ተምረው ነው ያስተማሩ ያሉት? ተምረው አጥንተው በቋንቋ መምህርነቶ ያስተማሩ ነው ያሉት? ስለተማሪዎቹም ሊነግሩን ይችላሉ? ምን አይነት የተለዩ ሁኔታዎችን ይጠይቃል ዛሬ የአማርኛ ቋንቋን በዓለም አቀፍ ደረጃ እንደ ውጪ ቋንቋ ማስተማር? ከዚህ ቀደም ከነበሩት ሁኔታዎች የቱን ያህል ተለውጧል? የኤአይ ቴክኖሎጂ ከመጣ በኋላ በተለይ ቋንቋን የሚመለከቱ ብዙ ነገሮች በተለየ ፍጥነት እየተቀየሩ ነው የምናየውና ምንድነው እርሶ የሚያዩት እንደ ባለሙያ?
እንደኔ ከሆነ ገና ነው ጀምርም አለ። ግን ለምሳሌ አሁን ሌላ የአውሮፓ ቋንቋ መማር ከፈልጉ በቀላሉ የተወሰነ አፕሊኬሽን በሞባይል ያገኛሉ። እንደ ዱሊንጎ ባብል ምናምን ሌሎቹ አይነት ነገሮች። ስለ አማርኛ እንደዚህ አይነት ነገር አይገኝም በጭራሽ። እና በአሁኑ ደረጃ እኔ እስከማውቅ ድረስ ለትርጉም ስራ ጉግል ትንሽ መጠቀም ይቻላል፣ ግን የጉግል ትርጉም ራሱ ትንሽ አስቸጋሪ ነው። ስለዚህም ጅምር አለ፣ ጥሩ ነገር ይታያል፣ ግን ገና ነው። ለትምህርት ትንሽ ሊጠቀም ይችላል፣ ግን ገና ነው።
ገና ነው፣ ዳድ እያለ ነው።
ከኛ ጊዜ ለየት የሚል ነገር ለዛ ነው ማለት አዲስ የማስተማሪያ መጽሐፍ ለማዘጋጀት እስካሁን ድረስ ያሉ የአማርኛ ማስተማሪያ መጽሐፍት የዱሮ ናቸው። የሰላሳ አርባ ምናምን ዓመታት በፊት የተዘጋጁ መጽሐፍት ናቸው። ትኩረታቸው ሰዋሱ ላይ ነው ብዙ ጊዜ እና ንግግር ወይም በአማርኛ መጽሐፍ ብዙም አይማሩም ማለት ተማሪ ደግሞ ይሄ ተምሮ ወደ ኢትዮጵያ ሲሄድ ለመግባባት በጣም ይቸግራል። ስለዚህም ይሄ ነገር ትንሽ መቀየር አለበት። በአጀማመሩ ድዱሩ ዘዴ በመጽሐፍ ይመጣል፣ ግን ከጎን ከጎን አሁን የኮምፒውተር የኤሌክትሮኒክስ የአርቲፊሻል ኢንቴሊጀንስ የገባ ነው በዛ ላይ የሚረዳው።
ዶክተር ጌቴ ወደ እርሶ ልመለስ ነው። ዶክተር ማየር ከጀመሩት እንቀጥላለን። አራቱን ዋና ዋና የቋንቋ ክህሎቶች መናገር፣ መስማት፣ መጽሐፍ ማንበብን የመሰሉ በቴክኖሎጂ እንዲደገፍም እየፈለጋችሁ ነው። ከቴክኖሎጂ ባለሙያዎች ጋር አብራችሁ ሰርታችኋል፣ የጥናት ወረቀቶችም አቅርበዋል። 3-4 ባለሙያዎች በዝግጅቱ እንደተሳተፉ ተረድቻለሁ። በስነ ስርዓቱ እንደተሳተፉ ወደፊትም ለማቀላጠፍ የሚችሉበት ሁኔታ ቀደም ብለው እንደገለጹልን ደግሞ ቋንቋውን ሌሎች ቋንቋዎች በሚሰጡበት ደረጃ ከፍ ለማድረግ ትልቁ ግባችሁ አድርጋችኋል። ምን ይታዩታል? አሁን ያለው ሁኔታ ምንድን ነው? በሚቀጥለው ምዕራፍ እንዲፈጠር የምትፈልጉትስ ምን ይሆን?
የአማርኛ ቋንቋ እንደሚታወቀው ለኢትዮጵያውያን የተለያዩ ማህበረሰቦች የጋራ የመግባቢያ ቋንቋ ሆኖ ለብዙ መቶ ዓመታት የቆየ ቋንቋ ነው። አውሮፓውያንም ከ1890ዎቹ ጀምረው በተለያዩ የአውሮፓ ዩኒቨርሲቲዎች ይህንን ቋንቋ ሲያስተምሩት፣ ሲማሩትና ሲያጠኑት ቆይተዋል። በአሁኑ በ21ኛው መቶ ክፍለ ዘመን የአማርኛን ቋንቋ በሳይንስና በቴክኖሎጂ ወይም የሳይንስና የቴክኖሎጂ ቋንቋ ለማብቃት ዘመናዊ የትምህርት ቋንቋ፣ የማስተማሪያ ቋንቋ ለማድረግ ለቋንቋው የቴክኖሎጂ ውጤቶችን፣ የኮምፒውተር ሳይንስ፣ የአርቲፊሻል ኢንተለጀንስ ውጤቶችን፣ መተግበሪያዎችን ለማዘጋጀት እንደ ሌሎቹ የአውሮፓ ቋንቋዎች በባለሙያዎች የታገዙ ጥናቶችን ስናደርግ ቆይተናል። በአውሮፓ ውስጥ ለምሳሌ የአውሮፓ ህብረት 27ቱም አገራት በእንግሊዘኛ ቋንቋ ከኤ1 ጀምሮ ኤ1 ኤ2 ቢ1 ቢ2 ሲ1 ሲ2 በሚባሉ 6 ክፍሎች ማለት ነው ለጀማሪ፣ ለመካከለኛና ለከፍተኛ ደረጃ በሚል በዘመናዊ የማስተማሪያ መጽሐፍት፣ ዘመናዊ መዝገበ ቃላት አጠቃቀም፣ ዘመናዊ ቴክኖሎጂን ጭምር የተለያዩ መተግበሪያዎችን ለተማሪዎች መልመጃዎችን፣ የቤት ስራዎችን፣ የንግግርና ውይይት ጽሁፎችን፣ የባህልና የማህበረሰብ ጥናት፣ የስነ ሙዚቃ፣ ሌሎችንም ለተማሪዎች እጅግ ማራኪ፣ ሳቢና መሳጭ የሆኑ የትምህርት አይነቶችን ለማስተማር በእነዚህ የቴክኖሎጂ ውጤቶች እየተጠቀሙ ያስተምራሉ። እኛም እንግዲህ አማርኛን ይህንን ለማብቃት ነው ጥረት ያደረግነው። በዚህ ውስጥ ግን የኮምፒውተር ሳይንስ ባለሙያዎች አንዱ ትልቁ ችግራቸው አማርኛ በርካታ ፊደላት ስላሉት በተለይ ሞክሼ ሆሄያት የሚባሉትን እነዚህን ጠንቅቆ የመጻፍ ፊደላትን ጠንቅቆ የመጻፍ የቃላቱን ትርጉም ስርወ ትርጉም በደንብ የማወቅ አንዳንዶቹ ከግዝም የመጡ ስለሆኑ እነዚህን ጥንቅቆ ለማወቅ መዝገበ ቃላትን መጠቀም እንዲችሉ ዘመናዊ የኤሌክትሮኒክስ ወይም ኦንላይን መዝገበ ቃላት እንዲጠቀሙ የሚያስችል ዘመናዊ ስርዓተ ትምህርት በመቅረጽ የማስተማሪያ መጽሐፍትን ማዘጋጀት ማሳተም ነው። እንደ ድል ሆኖ ከተሳታፊዎች መካከል በቬና ዩኒቨርሲቲ ኦስትሪያ ማለት ነው የአማርኛ ቋንቋ መምህርት የሆነችው የስራ ባልደረባችን ዶክተር ታማራ ፕንሽኔክ የኤ1 ወይም የመጀመሪያውን ደረጃ መጽሐፍ አዘጋጅታ ባለፉት ዓመታት በአውደ ጥናቱ ላይ አቅርባ ከተሳታፊዎቹ ከፍተኛ አድናቆትን ተችሯታል። እሷ አሁን ኤ2ን እያዘጋጀች ነው ያለችው። የስራ ባልደረባዬ ሮኒ እና እኔ ሌሎችም እያገዝናት ነው። ሌሎችም እንግዲህ በሚቀጥሉት 5 ዓመታት ሌሎችንም ዘመናዊ የማስተማሪያ መጽሐፍት በትብብር ለማዘጋጀት ነው ጥረት እያደረግን ያለ ነው።
ወደ ዶክተር ማየት ከመመለሴ በፊት ዶክተር ጌቴ ተከሳሪ ያደረጉት ነገር ግን ብዙ ጊዜ የሚያነጋግር አንድ ርዕሰ ጉዳይ አለ። አመቺ እንዲሆን ሲባል ሞክሼ ህወያትን ጨምሮ ሌሎች ቋንቋውን የተለዩ ጠባዮች የማስተካከል ምርጫ ብዙ ሲያወዛግብም ሲያነጋግርም ቆይቷል። የርሶን ሐሳብ መስማት ፈልጌ ነው። ቋንቋውን መቀየር ሳይሆን ቴክኖሎጂውን አመቺ ማድረግ የሚለውን የሚደግፉ ይመስላል። ትርፍ ናቸው የሚለው ነገር ሰው የሙያው ሰው ስለሆኑ ምን ያህል እንዳከራከረ የሚረዱት ይመስለኛል። ምንድን ነው በዚህ ላይ ያለው አስተያየት?
እውነት ነው። አሁን ይህንን በተመለከተ የስራ ባልደረባችን ዶክተር ድሮን በላነጋ ከፓሪስ ኢናልኮ ዩኒቨርሲቲ እጅግ በጣም ግሩም የሆነ የጥናት ጽሑፍ አቅርባለች። ይኸው ምንድን ነው? የአማርኛ ፊደላትንና ቃላትን ጠንቅቆ መጻፍ፣ ሞክሼ ሆሄያትን ደግሞ ስርዓተ ጽሕፈቱን ጠብቀው ተማሪዎች እንዲማሩ በመዝገበ ቃላት አጠቃቀም፣ በፊደላት አደራደር፣ በቃላት ትርጉም እንዲሁም ደግሞ በንባብና በጽሕፈት ያለውን የአማርኛን ቋንቋ የፊደላት አጠቃቀም በተለይ ሞክሼ ሆሄያትን በጥንቃቄ መማር፣ ከታች ጀምሮ መማር እንደሚያስፈልግ እኛ በስፋት ተወያይተንበታል። ምክንያቱም አማርኛ ከግዕዝ የመጣ ቋንቋ ቢሆንም ብዙ የኩሽ ቋንቋዎች የሰዋሰውና የመድበለ ቃላት በውስጡ ገብተዋል። ስለዚህ ለምሳሌ ሰላም የሚለው ቃል የግዕዝ ቃል ነው። የሴም ቋንቋዎች ዕብራይስጥኛ፣ አረብኛ፣ የኢትዮጵያ ሌሎችም ቋንቋዎች በሙሉ ሰላም ነው የሚሉት። ሰላም የግዕዝ ስለሆነ በእሳቱ ሰ ነው የሚጻፈው። ንጉስ የሚለው ቃል ደግሞ ነግሰ ከሚለው የግዕዝ ግስ የተገኘ ስለሆነ በንጉሱ ሰ ነው የሚጻፈው። ስለዚህ የፊደላቱን ትርጉም የቃላቱን ስርወ ግስ አመጣጣቸውን ጠንቅቆ ማወቅ ያስፈልጋል። ለምሳሌ ኃይሉ የሚባል ሰው ኃይል የሚለውን ቃል ወይም ኃይሉ የሚለውን በብዙሃን ውሃ ወይም በኃይል ውሃ ካልጻፈው ትርጉሙ አልገባውም ማለት ነው። ምክንያቱም ኃይለኛ፣ ጠንካራ፣ ጎበዝ፣ ጀግና፣ ስልጣን ያለው ኃይል ያለው ማለት ነውና በሀሌታ ውሃ ወይም በሐመር ውሃ መጻፍ አይችልም። ለዚህ ፊደላትን ጠንቅቆ ማወቅ ትርጉማቸውንም ጠንቅቆ ማወቅ ያስፈልጋል። አውሮፓውያን ጠንቅቀው ነው የሚማሩት፣ ይህንን ያውቃሉና። ኢትዮጵያ ውስጥ ግን ያለው ችግር በሀገራችን በተለይ በአሁኑ ጊዜ ባለው የማህበራዊ ሚዲያ አጠቃቀም የጋዜጦች፣ የማስታወቂያዎች፣ ሌሎችም ጽሁፎች ላይ ጠንቅቆ የመጻፍ ችግር እንዳለ እናያለን። ምክንያቱም ኢትዮጵያ ውስጥ ከታች ጀምሮ ከአንደኛ ደረጃ ጀምሮ የአማርኛን ሰዋሰው በጥንቃቄ ማስተማር ተማሪዎች የመዝገበ ቃላትን አጠቃቀም በጥንቃቄ እንዲያውቁ እንዲሁም ደግሞ የንግግርና የንባብ መጽሐፍትን ማወቅ የቋንቋ አካዳሚ ስለሌለ የነዚህን ፊደላት አገልግሎትና በየትኛው ቃል ውስጥ የትኛው ፊደል እንደሚጻፍ ጠንቅቀው ከታች ጀምረው ስለማይማሩ በአሁኑ ጊዜ ያለው ዘፈቀድ አጠቃቀም ችግር ሲፈጠር ይታያል። ስለዚህ ይህንንም ለማስወገድ በኮምፒውተር ሳይንስ ባለሙያዎች የታገዙ ፊደላትን ጠንቅቆ የመጻፍ በተለይም ደግሞ የፊደላትን ግድፈት የሚያርሙ መተግበሪያዎች እንዲያዘጋጁልን ባለሙያዎችን አማክረን ሀሳቡን አቅርበንላቸዋል። በደስታ ተቀብለውታል።
ግሩም ነው። የቴክኖሎጂውን እገዛ ጨምሮ እንመለከታለን። ወደ ዶክተር ማየር ልመለስ። ዶክተር ማየር ቀደም ብሎ የባለሙያዎች ማህበርን ማቋቋም ከግባቸው አንዱ መሆኑን ጠቀስ አድርገዋል። ዶክተር ጌቴ የጠቀስ ያደረጉት ሌላ ጉዳይ ደግሞ የቋንቋ አካዳሚ ከሶስቱ ትልልቁ ትልሞቻችሁ ሁለቱ እነኚህ ናቸው። አንደኛ እነኚህ እንዴት ነው ሊሳኩ የሚችሉት? ቢኖሩ ምናልባትም ከሌሎች የአውሮፓ ቋንቋዎች የትምህርት አሰጣጥ ጋር ያዛምዱልን ይችላሉ? የቱን ያህልስ ተጨባጭ ለውጥ ያመጣሉ?
ከቋንቋ አካዳሚ ለጀመር፣ የቋንቋ አካዳሚ በመሰረቱ በአዲስ አበባ ያሉ መምህራን ጉዳይ ነው። ማለት ለዛ አንድ መምህር መታ ነበር ከአዲስ አበባ እና አማርኛ መደበኝነት እንዴት መቀየር እንደሚችል መዝገበ ቃላት እንዴት እንደሚዘጋጅ ወረቀት አቀረበች። እሱም ገና ነው በመሰረቱ የአካዳሚ ማለት ነው የኛ ዋና ጉዳይ ሳይሆን የአማርኛ መምህራን ወይም የአማርኛ ተነጋሪዎች በኢትዮጵያ ላሉ ቢቋቋም ጥሩ ነው። በፊት ልንመለስ፣ እዚህ አማርኛ ስናስተማር ከፊት ጋር የተለያዩ ችግር ማለት አዲስ ቋንቋ ሲማር በአንድ ጊዜ አንድ ቃል በሐመራ ሲጽፍ ከሰምን በኋላ ደግሞ ያ ተመሳሳይ ቃል በሐለታ ሲጽፍ ወይም ንጉስ ሲሳት እንደዚህ ምናምን ሲቀየር እነዚህ አይነት ቃላት ለመማር አስቸጋሪ ነው ለተማሪ የበለጠ ጊዜ ይፈጃል። ስለዚህም ወጥ የሆነ ነገር ቢወጣም በዛ ጥሩ ነበር። መደበኝነት ያለው ማለት ነው ወጥ የሆነ ነገር መኖር አለበት። የአማርኛ ቋንቋ መምህራን ማህበር ለዛ ነው። ለምሳሌ የምዝና መስፈርቶች ስንሰራ በፊደል ላይ ምን አይነት ትኩረት እንሰጣለን? ፊደል እንተዋለን ወደ መግባቢያ ብቻ እንሄዳለን? ቤስ ፊደል ይገባል እና ፊደል ከገባ ምን አይነት ፊደል ነው? ምን አይነት አጻጻፍ ነው? ይሄ ትንሽ መሰረታዊ ጥያቄዎች ናቸው። ገና መልስ የለም ለዚህ አይነት ጥያቄዎች።
ዋናው መጠየቁ ላይ ይመስለኛል ጀምራችሁታል። የሚቀጥሉትን ሂደቶችም ለመከታተል እንሞክራለን። አንድ ወጥ የሆነ መሆን አለበት ለማስተማርም ትክክለኛው መንገድ ለመከተልም ይቀላል ብለዋል። ምናልባት ከዚህ ጋር መዛመድ የሚችል አንድ ሌላ ርዕሰ ጉዳይ ዶክተር ጌቴ የመዝገበ ቃላት ነው። መዛግብተ ቃላትን በተመለከተ በተለይ በኤሌክትሮኒክ መልኩ የሚዘጋጅ አውደ ጥናቱ ላይ ቀርቧል። እስኪ እንገሩን ሰዎች በቀላሉ ሊያገኙ እንዲችሉ በተለይ የቋንቋው ዋና ተናጋሪዎች ላልሆኑ ወይም ለውጪ ተናጋሪዎች ትምህርቱን ቀላል ለማድረግ የመዛግብተ ቃላት ፋይዳው የጎላ መሆኑ ይታመናልና ምን ይመስላል? የቀረቡትስ ከዚህ ቀደም ከነበሩት ጋር እንዴት እነጻጸራሉ?
በጣም ጥሩ ጥያቄ ነው አሉላ። ቋንቋ ለመማር ሶስት መሰረታዊ መጻፍት ያስፈልጋል። አንደኛው የሰዋሰው ትምህርት ነው። ሁለተኛው የንግግርና የጽህፈት ትምህርት ነው፣ መልመጃዎችን ጨምሮ ማለት ነው። ሶስተኛው ደግሞ ቋንቋውን ለመማር የመዝገበ ቃላት አጠቃቀም። እንዳለመታደል ሆኖ ኢትዮጵያ ውስጥ ከአንደኛ ደረጃ ጀምሮ ለተማሪዎች በተለይ ለአማርኛ ቋንቋ የተዘጋጁ ደረጃቸውን የጠበቁ ልዩ ልዩ መዛግብተ ቃላት አናገኝ። በአንደኛ ደረጃ፣ በሁለተኛ ደረጃ፣ በከፍተኛ ደረጃ፣ በዩኒቨርሲቲ ደረጃ ተብለው እነዚህ የአማርኛ መዝገበ ቃላት በባለሙያዎች መዘጋጀት አለባቸው። እነዛን መዝገበ ቃላት ተማሪዎቹ በየደረጃው ይጠቀሙባቸዋል፣ ይማሩባቸዋል ማለት ነው። ስለዚህ መዝገበ ቃላት ጠንቅቆ ለመጻፍ የቃሉን ትርጉም፣ የቃሉን አመጣጥ እና ዘርፈ ብዙ አጠቃቀም ተማሪዎች በአውዱ ወይም በፍቺው አማካይነት ወይም መሰረት ያጠኑታል፣ ይማሩታል፣ ተግባራዊ ያረጉታል ማለት። ስለዚህ አሁን በእኛ ጉባኤ ላይ ከአዲስ አበባ ዩኒቨርሲቲ እዚህ መጣ ንግግር ያደረገችልን ዶክተር ታፈራው ኃይሉ ለሚቀጥሉት 3 አመታት የሚቆይ የአማርኛ ቋንቋ የኤሌክትሮኒክስ መዝገበ ቃላት እያዘጋጁ ነው፣ የዛ ፕሮጀክት ኃላፊ ናት እና ያ መዝገበ ቃላት ተጠናቆ ለተጠቃሚዎች በሚቀርብበት ጊዜ ማንኛውም ኮምፒውተር ወይም ስልክ ወይም ሌላ የቴክኖሎጂ ውጤት ተጠቃሚ የሆነ ሰው ይህንን መዝገበ ቃላት የመጠቀም እድሉ ይኖረዋል ማለት ነው። ስለዚህ መዝገበ ቃላት ለቋንቋ ተማሪዎች እንደ ደረጃቸው እጅግ በጣም አስፈላጊ ነው። እኔ ራሴ በየቀኑ መዝገበ ቃላት እንጠቀማለን። ትርጉም፣ የቋንቋውን አገባብ፣ የቋንቋውን ስርዓተ ጽፈት፣ የቋንቋውን ታሪካዊ አመጣጥ ለማጥናት መዝገበ ቃላት እጅግ ትልቅ አስተዋጽኦ ያበረክታል። ኢትዮጵያውያንም መዝገበ ቃላት እንዲጠቀሙ እኔ አጠንክሬ ለመምከር እፈልጋለሁ። ምክንያቱም አንድ ሰው ስህተት መስራቱን ወይም በዘፈቀደ መጠቀሙን ያቆማል ማለት ነው። መዝገበ ቃላት ስርዓት ያለው ማለት ነው። ቋንቋም ራሱ ሂሳብ ማለት ነው። ስርዓት ያለው መግባቢያ ማለት ነው። ሰዋሰው ራሱ የግዕዙ ቃል ሰዋሰው 3 ዋና ዋና ትርጉሞች አሉት። አንደኛ ሰዋሰው ማለት መሰላል፣ መውጫ፣ መውረጃ ማለት ነው። ሁለተኛ ሰዋሰው ማለት መስታወት ማለት ነው። ፊትን፣ መልክን፣ አለባበስን አጥርቶ የሚያሳይ ነው። ሶስተኛው ደግሞ መሄጃ፣ መምጫ፣ መሸጋገሪያ፣ ድልድይ ማለት ነው። እነዚህን 3 ስርዓቶች የሚያውቅ የቋንቋ ተማሪ ወይም አጥኚ የሰዋሰውን ህግጋት ጠንቅቆ ያውቃል፣ የቃላትን አጠቃቀም ጠንቅቆ ያውቃል፣ የአረፍተ ነገር አወቃቀርን፣ የስርዓተ ጽህፈትንም ጠንቅቆ ያውቃል ማለት ነው። ስለዚህ ዘመናዊ የቋንቋ ማስተማሪያ መጽሐፍት ውስጥ የሰዋሰው መጽሐፍት፣ የንግግር መጽሐፍትና የመዝገበ ቃላት መጽሐፍት እንዲዘጋጁ እቅድ አድርገናል። ምክንያቱም ሌሎቹ ቋንቋዎች፣ የአውሮፓ ቋንቋዎች እነዚህ የተሟሉ መጽሐፍት ተዘጋጅተው ታትመው ለተማሪዎች ቀርበውላቸዋል።
ከአማርኛ መምህራኑ ከጀርመናዊው ዶክተር ሮኒ ማየር እና ከትውልድ ኢትዮጵያ ጀርመናዊው ከዶክተር ጌቴ ገላይ ጋር የነበረን ቆይታ ዘለግ ያለ ነው።
ሙሉን የቪዲዮ ቃለ ምልልሳቸውን በድረ ገጻችንና በማህበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን ዶክተር ጌቴ ገላይንና ዶክተር ሮኒ ማየርን ለጊዜያቸው እናመሰግናለን። እግዜር ይስጥልን። ቀደም ብለን በመግቢያችን ጠቆም እንዳደረግነው ሶስተኛው የአማርኛ ቋንቋ መምህር እንግዳችን
የበርሊን ነዋሪ ጀርመናዊው ዶክተር አንድሪያስ ቬተር ናቸው።
ዶክተር አንድሪያስ ቬተር፣ ከእርሶ ቀደም ብዬ ሁለት የሙያ አጋሮችን አነጋግሬያለሁ። በተለያየ ሀገራት የምትገኙ አማርኛ ለውጪ ተናጋሪዎች፣ ከተወላጆች ውጪ ለሆኑ ሰዎች የአማርኛ ቋንቋ የምታስተምሩ መምህራን ናችሁ። ቋንቋም የማስተማር ዘዴዎችን በሚመለከቱ በርካታ ጉዳዮች ላይ ተወያይታችሁ ነበር። በቅድሚያ ጉባኤውን ወይም አውደ ጥናቱን በተመለከተ ያለዎትን ሀሳብ ያካፍሉን። እንዴት ነበረ? እንደ አማርኛ መምህር ካለዎት ፍላጎት አንጻር የቱን ያህል ጠቃሚ ነበር?
እኔ ደስ ያለኝ በውጭ ሀገር በአውሮፓ በተለይ አማርኛ የሚያስተምሩ ሰዎች አንድ ላይ መገናኘታችን መጀመሪያ ጊዜ ስለነበር በጣም ደስ ነበር እና ከበፊቱ እንደዚህ ብናደርግ ይሻላል ብዬ ነበር። ምክንያቱም አማርኛ ቢሆን ሌላ አፍሪካ ሀገር ቋንቋ የሚያስተምሩ ሰዎች አሉ፣ ግን ሁሉም ሰው ለብቻ ለብቻ የሚያስተምረው እና ከሌላ ቋንቋ ትምህርት ጋር ሲታይ ድጋፍ የለም አይታወቅም እና አንድ ላይ ሆንን የሆነ ነገር ብናደርግ የአፍሪካ ቋንቋዎች ትምህርትን እውቅና ማሻሻል እና መደገፍ እንችላለን ብዬ ነበር እና እሱ እንደ አሁን ስንገናኝ ሃምበርግ ዩኒቨርሲቲ እሱ ጥሩ መጀመሪያ ነው ለዚህ አንድ ነገር። ስለዚህ ነው በጣም ደስ ብሎኝ ነበር።
መልካም። ቀደም ብሎ የእርሶን መሰል ተሞክሮ ያላቸውን ዶክተር ማየርን አናግሬያለሁ። እርስዎ ራስዎ የአማርኛ ቋንቋ አጥንተው ዛሬ በመምህርነት እያገለገሉ ነው ያሉት። የአማርኛ ቋንቋ መምህርና አስተርጓሚ ነዎት በበርሊን። እንደው የግል ጉዞውን መልከት ብናረግ እንዴት ከአማርኛ ጋር ተዋወቁ? መተዋወቅ ብቻ አይደለም አማርኛን ወደው መምህር ለመሆን የሚያበቃዎትን እውቀትና ልምድ አካበቱ።
በ1991 አካባቢ ምዕራብ ጀርመን ብዙ ስደተኞች የመጡ ነበር። አይረን ከርተን የሚባል ሲከፈት በዛን ጊዜ በጣም ብዙ ስደተኞች የገቡ ነበር። ለተወሰነ ጊዜ ኤክስፐርትና ካምፖስ ሰራ ነበር። በአጋጣሚ ዛ አንዳንድ የተወሰነ ኢትዮጵያ ልጆች ነበረ። ከእነሱ ጋር ተዋውቄ ጓደኞች ሆኑ። እስካሁን ድረስ ጓደኛ ሆነ እና በኋላ አፍሪካ ስንመልሳን በዩኒቨርሲቲ መማር ጀመርኩት። እንደማይቻ አማርኛ ከዩኒቨርሲቲ ከመግባት በፊት ሰማ ስለነበር አይገባኝ ነበር፣ ግን ቋንቋ ምን እንደሚመስል እየሰማው ነበር እና በአጋጣሚ አንድ በፊት በምስራቅ ጀርመን የሚያስተምሩ አስተማሪ ከዛ ወደ እኛ ዩኒቨርሲቲ መጡ እና እኛ ማስተምር ጀምሮ ከዛ እኔ በጣም ሞቲቬትድ ሆኜ አማርኛ መማር ጀመርኩት። ከዛ በኋላ ለአንድ አመት አዛ ዩኒቨርሲቲ አማርኛ ለውጭ ዜጎች ፕሮግራም ውስጥ ገብቼ አንድ አመት እዛ ተምሬ ነበር በ1987 በኢትዮጵያ አቆጣጠር እና አማርኛ በዛ ነው ጀመርኩት። በኋላ ማስተርስ ሲዚስ አማርኛ ላይ ነው ሰራሁት። ከዛ በኋላ በአጋጣሚ አንድ ቦን የሆነ ቦታ ወደ ውጭ የሚሄዱት በእርዳታ የሚሰሩት ሰዎች ቋንቋ ያስተምሩ ድርጅት አለ እዚህ ጀርመን እና በአጋጣሚ ሁለት ሰዎች እዛ አስተማሪ ፈልጎ እሱ አስተማርኳቸው። እሱ መጀመሪያ ጊዜ ነበር አማርኛ ያስተማርኩት። በኋላ በዩኒቨርሲቲ ሆነ ኮርስ ማስተማር ጀመርኩኝ በማይንስ የሚባለው ዩኒቨርሲቲ ማይንስ ምዕራብ ጀርመን ያለው ከተማ። እዛ ነው የአብተን ዩኒቨርሲቲ የተማርኩት። ማስተርስ ፒኤችዲ እዛ ተማርኩት። ያው እንግዲህ እዛ ዩኒቨርሲቲ በሃይድልበርግ ዩኒቨርሲቲም በኋላ ወደ በርሊን መጣው በ2009 አካባቢ። ከዛ ጀምሮ በርሊን ነው ያሉት እና እዛም የተወሰነ አመት አስተምሬ ነበር። ከዩኒቨርሲቲ ከወጣ በኋላ አንድ ጊዜ የግል ኮርስ ሰጥ ነበር እና እዚህ ውጭ ጉዳይ ሚኒስተር እነሱም አንድ ጊዜ አማርኛ አስተማሪ ሲፈልጉ እነሱ ጋር ማስተማር ጀመርኩኝ። አንዳንድ በየአመቱ ለተወሰነ ወራት ወደ ጀርመን ኤምባሲ የሚሄዱ ሰዎች አስተምራቸዋለሁ።
መልካም። እንደ ተረዳሁት ከሰላሳ አመት በፊት ነው ከቋንቋው ጋር የተዋወቁት። ምናልባትም በወጣትነት እድሜው ይመስላል። ያስታውሳሉ የ91ዱ የበርሊን ግንብ ሲፈርስ ስደተኞች ሲመጡና እርሶ ስደተኞች የሚቀበል ድርጅት ውስጥ እየሰሩ በነበሩ ጊዜ የአማርኛ ቋንቋ በስፋት ለመጀመሪያ ጊዜ የሰሙበትን ያስታውሳሉ? ምናልባት ተማሪ በነበሩበት ሰዓት ነው? ከትምህርት ቤት ወጥተዋል?
ትምህርትን ጨርሼ ብሔራዊ አገልግሎት ጨርሼ ዝም ብሎ መስራት ያህል ካምፕ ውስጥ ሰራ ነበር። በ22 አመቴ አማርኛ መጥምቅ ማይንስ የሚባል ከተማ ከፍራንክፉርት አንድ 40-45 ኪሎ ሜትር ተርቆ ከተማ ነው።
ሌላ የውጭ ቋንቋ ይናገራሉ አጥንተዋል ዶክተር ቬተር? ከአማርኛ ሌላ
በትምህርት ቤት እንግሊዝኛና ፈረንሳይኛ ተምራሉ።
ዋና ቋንቋው ጀርመንኛ?
ዋና ቋንቋው ጀርመንኛ ነው። ፈረንሳይ ቋንቋ ከዛ ትምህርት ቤት እንግሊዝኛ ፈረንሳይኛ ተምራሉ። ዩኒቨርሲቲ አማርኛ ተማርኩም፣ ግን ቱርክኛ፣ ፋርስኛ፣ ማዲራን ቋንቋ፣ የሩዋንዳ ቋንቋ፣ ትንሽ ትግርኛ ተምሬ ነበር። አስተዋጽኦ ዩኒቨርሲቲ አንድ ኮርስ ወስድ ነበር። ነካ ነካ ያርኩ ነበር። አሁን ባምባራ ስዋሂሊ፣ ሮሚኒያ ስዋሂሊኛ እንደዚህ ነካ ነካ ያርኩ ነበር። መቻል አይባልም፣
ለማየት ግን ሞክረዋል።
አሁና ሰዋሰውን ለማየት ጠቀም።
መልካም። ምናልባት እርሶን መሰል መምህራኖች ጋር አሁን እያደረጋችሁት ወዳለው ጉዳይ በመልሰው በአውደ ጥናታችሁ በጣም በርካታ ጉዳዮች ተነስተዋል። ሰዎች ቋንቋዎችን የሚማሩበት መንገድ በአይነቱ እየተለወጠ ነው። ቴክኖሎጂ ከፍተኛ ተጽዕኖ ማድረግ ችሏል አሁን ባለንበት ሁኔታና ቋንቋን እርሶ የሚያስተምሩበትን አማርኛን በተመለከተ ምን ያስባሉ? ምን አይነት እድሎች፣ ምን አይነት ፈተናዎች አሉ እስከተረዱት ድረስ?
ዋናው ነገር እንደማዩ ቋንቋ አስተማሪነትን አልተማርኩም። እኔ ሊንግዊስት ነኝ በትምህርቴ። እኔ ፒኤችዲ በአርጎፒኒያ ላይ ነው የሰራው። ባልተጠና ቋንቋ ላይ ነው ሊንግዊስቲክ ዲስክሪፕሽን የሚባል ነገር ነው የሰራው። ግን አማርኛ ማስተምሮ ለምንድን ነው? አማርኛ በደንብ ስለተማርኩ። አሁን ከፈረንሲኛ አስተማሪዎች፣ እንግሊዝኛ አስተማሪዎች ጋር ስናይ እነሱ ልክ ወይ ራሱ ጀርመንኛ ለውጭ ዜጋ የሚያስተምሩ ሰዎች እሱ እንደ ራሱ ሙያ ነው ዘዴዎች ይማራሉ። እኛ ይህን አልተማርን፣ እየተሞካከር ነው። በዛ ብዙ የሆነ ክፍተት አለው። ሁለተኛ ደግሞ ማስተማሪያ መጽሐፎች ላይ እኔ እስከ አሁን ድረስ የተጠቀምኩ መጽሐፍ የወልፍ ለስላው መጽሐፍ ነበር።
የቆየ ነው።
አዎ፣ እኔ ራሴ የተማርኩ በዚህ በቲዲአር ከምሳክ ዘሚቶቹ አስተማሪ ያዘጋጀው መጽሐፍ ላይ። ያ ደግሞ በታይፕራይተር የተጻፈ መጽሐፍ ነው። አሁን እንደምታውቁ በአማርኛ ታይፕራይተር ለተጀማሪዎች ያስቸግራል እና ተማራ ፕሪሽነክ መጀመሪያ ጊዜ ነው ትንሽ ዘመናዊ ማስተማሪያ መጽሐፍ ያዘጋጀች። ብዙ ማቴሪያል የለንም ከሌላ ቋንቋ ትምህርት ጋር ስናየ እና አንድ ችግር እሱ ነው። ሙያ በትክክል አልተማርን አንድ። ሁለተኛ ደግሞ ማቴሪያል እንደ ልብ አናገኝም። ሶስተኛው ቋንቋ ለመማር ተማሪዎች ብዙ መስራት አለባቸው እና ብዙ ሰዓት መማር፣ ብዙ ልምድ ያስፈልጋል፣ ብዙ ሰዓት ያስፈልጋቸዋል በትምህርት። አሁን ዩኒቨርሲቲ ስናስተምር በአንድ ወይ ሁለት ጊዜ ነው ክላስ ያለው። አይበቃም በትክክል ያለባ። አሁን እኔ አማርኛ እዚህ የተረስኩት እዛ ሄቼ ኢትዮጵያ ሄቼ እዛ ስለተማርኩ እንጂ እዚህ ብቆይ ኖሮ ያን አልደርስ ነበር ደረጃው። በራሴ በራሴ ትክክል ነው። እኔ ውጭ ጉዳይ ሚኒስትር ማስተምራቸው እንደዛ ነው። እነሱ ሳምንት ሁለት ጊዜ 90 ደቂቃ አይበቃቸው። ሌላ ቦታ ሙሉ ሳምንት ነው የሚያስተምሩት። ግን እኛ ብዙ ጊዜ አይበቃም። እና አማርኛ ለምሳሌ አንድ ሰው እንግሊዝኛ ሲማር ወይ ፈረንሳይኛ ወይ ስፓኒሽ ወይ ጣሊያንኛ፣ እነዚህ ቋንቋዎች ጀርመንኛ ቅርብ ስለሆኑ ቶሎ መመት ይችላሉ። ማለት ብዙ ተመሳሳይነት አለ። ግን አማርኛ ወይ ሌላ ኢትዮጵያ ወይ ለአፍሪካ ሀገር ወይ ሌላ አውሮፓ ውስጥ የሚናገር ቋንቋ ተዋሰው ትንሽ ለየት ይላል፣ ይርቃል ከአውሮፓ ቋንቋዎች ተዋሰው። አንድ ጊዜ የበለጠ ያስቸግራቸዋል። እና እንደዚህ አይነት ችግሮች አሉ።
ዶክተር አንድሪያስ ቬተር የአማርኛ ቋንቋ መምህርና አስተርጓሚ በበርሊን፣ የቅርቡን አውደ ጥናታችሁን ተንተርሶ ነው የግል ተሞክሮን ልምዶቹና አጋጣሚዎቹን ጨምረን የተወያየ ነው። በዚሁን ቋጫለን። እግዚአብሔር ይስጥልኝ ዶክተር ቬተር።
አውደ ጥናት እሺ ነካም።